ብቻ በቃ።
የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም ያብሮነት ጎዳና፣
ጋቢና ቪኦኤ፣ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ማክሰኞ ህዳር 23 2012 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ስቱዲዮ ዋሽንግተን ዲሲ ጀምረናል።
የኢህአዲግ አባልና አጋር ድርጅቶች ብልጽግናን ለመቀላቀል በወሰኑበት ስብሰባ ላይ ምርጫ ቦርድ ተገኝቷል።
በአጠቃላይ ከአራቱ ላይ ተገኝቷል። ኦሮሞ ዴሞክራቲክ ፓርቲ ላይ ተገኝቷል። የአማራ ዴሞክራቲክ ፓርቲ ላይ ተገኝቷል። የህዝቦች ፓርቲ ላይ ተገኝቷል። በህዱ ላይ ወደታ የሶማሌ ፓርቲ ተገኝቷል።
ሌሎቹስ ላይ የምርጫ ቦርድ ኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስን ጠይቀናል። ምን ላይ ሰጥተዋል? ቆየት ብለን ይዘናቸው እንመለሳለን።
አሁንም ዋሽንግተን ላይ የተገኘንበት ዋነኛ ምክንያት ዲያስፖራው በፋይናንስ ሴክተሩ ላይ ያለውን መተማመን እና ከፋይናንስ ሴክተሩ ማግኘት ያለበትን ጥቅም ለሀገርም ጠቅሞ ራሱን መጠቀም የሚችልበትን የግንዛቤ ማስጨበጫ ፕሮግራም ለማድረግ ነው።
ከመደበኛ የባንክ ስርዓት ወጣ ያለ አሰራር ያላቸው የፋይናንስ ተቋማት ኢትዮጵያ ውስጥ ለመንቀሳቀስ እየሞከሩ ነው። የአንዱ የፋይናንስ ተቋም መስራች የሆኑትን አቶ ሙከሚል በድሩን የሰማናቸው አብሮን ያመሻል።
እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። አብረናችሁ የምናመሸው ጽዮን ግርማና ሀብታሙ ስዩም ነን።
በቅድሚያ አጫጭር ዜናዎች እናሰማችኋለን። አብራችሁን ነው የሱዳን ሽግግር መንግስት የተወሰኑ የሴቶች አለባበሶችና የአልኮል መጠጥ መጠጣትን የሚከለክለውን የቁጥጥር ሕግ ሰርዞታል። የቀድሞውን ገዢ ፓርቲን በማፍረስ የሀገሪቱ አፍቃሪ ዲሞክራሲ ተቃውሞ ሰልፈኞች ያቀረቧቸውን ሁለት ዋና ዋና ጥያቄዎች አከናውነዋል። የሱዳኑ የፍትህ ሚኒስትር ነስረዲን አብዱልባሪ በሰጡት ቃል ባለፈው አርብ የህዝባዊ ስነ ስርዓት ህጉን ለመሰረዝ ብሔራዊ ኮንግረስ ፓርቲ እንዲፈርስ የተሰጠው ድምፅ ለሱዳን አብዮት ትልቅ ድል ነው ብለዋል። በህዝባዊ ስነ ስርዓት ደንቡ በርካታ ቤተሰቦች ተደብድበዋል፣ ተዋክበዋል፣ የታሰሩም አሉ ብለዋል።
በደቡባዊና ምስራቃዊ አፍሪካ በብዙ ሚሊዮኖች የተቆጠረ ህዝብ አጣዳፊ የምግብ ዋስትና ችግር የተደቀነበት መሆኑን የዚህም ተግዳሮት ከፊል ምክንያቱ የአየር ንብረት ለውጥ መሆኑን ህጻናት አድን የተባለው ግብረሰናይ ድርጅት አስገነዘበ። ለችግሩ ከተጋለጡት ግማሹን አሃዝ የሚይዙት ልጆች መሆናቸውንም አክሎ ገልጿል። ድርጅቱ አካባቢዎቹ በቅርብ ዓመታት በከባድ አውሎ ንፋስና ጎርፎች እንዲሁም በድርቅ በተደጋጋሚ የተመቱ ሲሆን በእነዚህ አካባቢዎች የአየር ግለቱ ከሌሎች የዓለም አካባቢዎች በፈጠነ መልኩ እየጨመረ መሆኑን ሳይንቲስቶችም ይናገራሉ። ይህ የአውሮፓውያን 2019 ዓ.ም በሁለቱ የአፍሪካ አካባቢዎች የአየር ንብረት ቀውስ በከባድ ውድመት ያደረሰበት ተብሎ የሚታወስ እንደሚሆን የተናገሩት የህጻናት አድን ድርጅቱ የዓለም አቀፍ የሰብአዊ ጉዳዮች ዳይሬክተር ጋብሪኤላ ዋጅማን በአህጉሪቱ ቢያንስ 33 ሚሊዮን ህዝብ ለአጣዳፊ የምግብ ችግር ተጋልጧል ብለዋል።
በየዓመቱ ህዳር 23 ቀን የሚከበረው የዓለም አቀፍ የአካል ጉዳተኞች ቀን በኢትዮጵያም ተከብሮ ውሏል። የዘንድሮ የአካል ጉዳተኞች ቀን ትኩረትም የ2030 ዓለም አቀፍ የአካል ጉዳተኞች መሪነት የተባበሩት መንግስታት የ2030 የልማት ግቦች እናሳካለን የሚል ነበረ። ይህንን ለማድረግ ዓላማችን ብዙ ስራ ይጠብቃታል። ሀገራችን ኢትዮጵያም አካል ጉዳተኞችን ወደ መሪነት በማምጣት የአካል ጉዳተኞች ጥያቄዎች የሚመለሱበት መንገድ ማመቻቸት ይጠበቅባታል ያሉት ደግሞ የኢትዮጵያ አካል ጉዳተኞች ብሔራዊ ማህበር ፕሬዚዳንት አቶ ተሰማ ሰብስቤ ናቸው።
ማህበራችን ዛሬ ቀኑን አስቦ ውሏል። ብዙ ነገሮች በኢትዮጵያ ሲሰሩ አካል ጉዳተኞችን ግንዛቤ ውስጥ ያስገቡ አይደሉም። ሰዎች፣ መንገዶች፣ ሌሎች አውታሮች፣ ኢቭን መረጃ በዚህ ሰዓት በተለይ ኢትዮጵያ ውስጥ አዲስ ነገሮች በየዕለቱ እየፈጸሙ ባሉበት ላይ ሌሎች መስማት የተሳናቸው እና ሌሎች ጉዳት ያለባቸው መረጃ የሚያገኙበት ምንም አይነት መንገድ የለም ብዙ ጊዜ እና ከራሱ መንግስት አጥብቆ ይስራለን።
በሌላ ዜና በኢትዮጵያ የመከላከያ ሚኒስትር አቶ ለማ መገርሳ የተመራ ከፍተኛ የመንግስት ልዑካን ቡድን ዛሬ ከአሜሪካ ወታደራዊ አመራሮች ጋር ውይይት ማድረጉን አምባሳደር ፍጹም አረጋ በትዊተር ገጻቸው ላይ አስፍረዋል። የኢትዮጵያ ፌዴራላዊ መንግስት የጦር ኃይሎች ኢታማዦር ሹም ጀነራል አደም መሐመድ የተገኙበትን የልዑካን ቡድን ከትላንት ጀምሮ በአሜሪካ ጉብኝት ማድረግ ላይ እንደሚገኝ ይታወቃል። ዛሬ በሁለቱ ወገኖች መካከል የተደረገው ውይይት የጋራ የመከላከያ ትብብር ላይ የተኮረ መሆኑን በአሜሪካ የሚገኙት አምባሳደር ፍጹም አረጋ በትዊተር ገጻቸው ላይ አስፍረዋል።
አድማጮቻችን፣ ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው። ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻገራለን።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ሀብታሙ ስዩም እያስተናገድናችሁ እንቆያለን። አሁን ወደ ቀዳሚው ርዕሳችን እንሻገር።
ለዛሬ በቀዳሚነት ወደ እናንተ ይዘን የመጣነው የጋቢና ማጣሪያ ፕሮግራምን ነው።
ብልጽግና ፓርቲን ለመቀላቀል ውሳኔ ያሳለፉ የኢህአዴግ አባልና አጋር ድርጅቶች ያደረጉትን ስብሰባ አዲሱ የምርጫ አዋጅ በሚጠይቀው መሰረት የተከናወኑ እንደሆነ ምርጫ ቦርድን ጠይቀናል። ጽዮን ግርማ ዝርዝር አላት።
የኢትዮጵያ ብሔራዊ ምርጫ ቦርድ አዲስ በወጣው አዋጅ መሰረት ማንኛውም በዚህ አዋጅ የተመዘገበ የፖለቲካ ፓርቲ የአባሎቱን ብዛት፣ የጾታ ስብጥር፣ የእድሜ ሁኔታና የመኖሪያ ቦታ የሚያሳይ ዓመታዊ ሪፖርት የማቅረብ ቦርዱ ሲጠይቅ በሕጉ መሰረት የሚፈለገው ዝቅተኛ የአባላት ቁጥርና ሌሎች ተያያዥነት ያላቸውን መስፈርቶች ተሟልተው መገኘታቸውን የሚያረጋግጥ ሰነድ ማቅረብ፣ ግንባር ለመፍጠር ወይም ለመዋሃድ ወይም ለመቀናጀት የሚደረጉ ስብሰባዎች ሲኖሩ ቦርዱ በስብሰባው ላይ እንዲገኝ ቢያንስ ከ30 ቀናት በፊት የማሳወቅ፣ በዚህ አዋጅ መሰረትም በየዓመቱ ወይም ቦርዱ በሚወስነው ጊዜ ፓርቲው እንደየአግባብነቱ በኦዲተር ወይም በሂሳብ ባለሙያ የተረጋገጠና የሀብትና የዕዳ መግለጫ ወይም ደግሞ በፓርቲው መሪ ፊርማ ለቦርዱ የጽሑፍ ሪፖርት ማቅረብ ግዴታ አለበት ይላል። ሰሞኑን ለመዋሃድ የኢህአዴግ አባል ድርጅቶችና አጋር ድርጅቶች በአንድ ላይ ሆነው ስምንቱ ከህወሓት በስተቀረ በወሰኑበት ስብሰባ ላይ ቦርዱ በዚህ መሰረት ተገኝቶ ታዝቧል ወይ ስንል የምርጫ ቦርድ ኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስን ጠይቀናል።
ያው ቀኑ የተቀመጠው 30 ቀን የሚለው ቦርዱ ህግን እንዳያበዛ ምክንያት እንዳያበዛ ነው ለመገኘት በየስብሰባዎቹ ማለት ነው። ስለዚህ ቦርዱን ከዘረንብ አካውንታብል ለማድረግ ከጥያቄ ነው ሲኖረ ምክንያት ሳያበዛ ህግ ለማድረግ ነው ያ የተቀመጠው። ዞሮ ዞሮ ግን ያው መገኘት አለበት በየጠቅላላ ቦርድ።
ስለዚህ በዚህ መሰረት አሁን የብልጽግና ፓርቲ ለመመስረት በተደረጉ ጉባኤዎች ላይ ቦርዱ ተገኝቷል።
ልክ ነው።
የትኞቹ ላይ ተገኝቷል?
በአጠቃላይ ከአራቱ ላይ ተገኝቷል። ኦሮሞ ዴሞክራቲክ ፓርቲ ላይ ተገኝቷል። የአማራ ዴሞክራቲክ ፓርቲ ላይ ተገኝቷል። የህዝቦች ፓርቲ ላይ ተገኝቷል። በህዱ ላይ ከኢትዮጵያ የሶማሌ ፓርቲ
ያልተገኘባቸው አሉ።
ያልተገኘባቸው ማለት የቅርታ አራት ናቸው።
ስለዚህ እነሱ ያልተገኘባቸውን እንዴት ነው የሚያደርገው ቦርዱ?
ምንም አያደርግም። ስለዚህ እነሱ ውጤታቸውን የጠቅላላ ጉባኤያቸውን ውጤት ጽፈው ሲመጡ እና ለቦርዱ ሲያስገቡ እንግዲህ ጠቅላላ ጉባኤ ላይ የመገኘት ጥቅሙ ኮንቴክስት ከተደረገ ለምሳሌ ጉባኤው በትክክል አልተካሄደ ሞ እንደዚህ ችግሮች ያሉበት ምናምን ከተባለ በቦርዱ ሰዛ ተገኝቶ ችግሮችን ክላሪፋይ ለማድረግ ነው በኋላ ውሳኔ ለመወስ። ስለዚህ የቀሩት ያልተገኘባቸው ቦታ የተገኙ ጠቅላላ ጉባኤዎችን ኮንቴክስት ከተደረጉ ያያል ማለት ነው። እሱ ሳይገኝበት የመደረጋቸው የተነሳ ኮንቴክስት ችግር አለባቸው ከተባለ ሚ ተቀረበባቸው ያው አይቶ የሚወስነው ውሳኔ ይኖራል ማለት ነው። እንደዚህ ችግር ካልቀረበባቸው ግን ምንም ችግር አይኖረውም ማለት ነው።
አሁን ቦርዱ በዚህ ብልጽግና ፓርቲን በተመለከተ የደረሰው እንዲዋሃድ እንዲመዘገብ ወይም ደግሞ የሄደበትን ሂደት ለቦርዱ የማሳወቅ ግዴታ አለበት? ካለበትስ ያሳወቀው ነገር አለ? በአሁን ሰዓት ቦርዱ ይሄን ጉዳይ የሚያውቀው በምን ደረጃ ነው?
ሂደቱ ምንድን ነው የሚሆነው? እያንዳንዳቸው ፓርቲዎች የራሳቸው ስላሉ ያንን ውሳኔያቸውን ለቦርዱ ያሳውቃሉ፣ በጋራ የወሰኑትንም ውሳኔ ያሳውቃሉ ማለት ነው። ወይም ለመረጥ ወስነናል ብለው ስለዚህ የሚጠበቀው እንግዲህ አሁን እያንዳንዳቸው በተናጠል ለቦርዱ ማሳወቅ አለባቸው። ከዛ ደግሞ በጋራ ደግሞ አንድ ላይ የወሰኑት ውሳኔ ደግሞ አንድ ላይ አድርገው ለቦርዱ ማሳወቅ አለባቸው። ሂደት ነው ያ ማለት እንግዲህ አንድ ላይ የተሰበሰበው የወሰኑትን ለምዝገባ በሚጠረ ቀጥ ላይ ያቀርባሉ ማለት ነው። እስካሁን ድረስ ለምዝገባ ብለው አላቀረቡም። ሕግና እንደ ፓርቲ ለምዝገባ ብለው ያቀረበ ሕግና ፓርቲ የሚባል ጥያቄ የለም።
ፓርቲዎቹ በተናጠል ያቀረቡት ነገር አለ?
በተናጠል ኦሮሞ ዴሞክራሲያዊ ፓርቲ አቅርቧል። ስለዚህ የሆነ ምንድነው ቦርዱ ይመረምራል። ይመረምርና ያንደንበት ይሰጣል። አይቶ ይሰጣል ይሰጣል። ለምሳሌ ራሳችን ለመክሰል ተወሰነናል እና ለመዋሃድ ተወሰነናል ማለት ያለባቸው ፕሮሲጀሮች አሉ። ተሟልቷል ይስተደረለ ግሬት ይስተናል የሚካፈል ትልታይ ያለባቸው ነገሮች አሉ። ከዛ በኋላ ያው በትክክል በዘጠነቹ መሰረት መዋሃድ ይችላል ማለት ነው። ለምሳሌ ይሰጣል ማለት ነው። እስካሁን ደስ በተናጠል ፓርቲ ደረጃ የኦሮሞ ዴሞክራሲ ፓርቲ ነው ያስገባል የመዋሃድ ውሳኔ ከዛዎች ሌሎች ፓርቲዎች አላስገብም። እንደዚህ ሄደት ደግሞ ትልቅ ሂደት ደግሞ ልጭቅና ሰዎች የመስገት ነው ያላቃል።
የኢትዮጵያ ምርጫ ቦርድ ቃል አቀባይ የሆኑትን ወይዘሮ ሶሊያና ሽመልስ እናመሰግናለን። በማዳመጥ ላይ የምትገኙት
ሀብታም አጋባሃት እንዴ? ወይዘሪት እኮ ነው።
ወይዘሪት እኮ ወይዘሪት ነው ያልኩኝ አይደል? ይቅርታ ወይዘሮ ካልኩኝ ወይዘሪት ሶሊያና ሽመልስን በጣም እናመሰግናለን። ወደ ቀጣዩ ዘገባችን እንለፍ።
ከመደበኛው የባንክ ስርዓት ወጣ ያለ የተለየ አሰራር ያላቸው የፋይናንስ ተቋማት ኢትዮጵያ ውስጥ ለመንቀሳቀስ እየሞከሩ ነው። ከነዚህ መካከል ወለድ አልባ ቁጠባና ብድርን የሚያበረታቱ እስላማዊ የፋይናንስ ተቋማት ይገኛሉ። ለመሆኑ የነዚህ ተቋማት እንቅስቃሴ ለኢትዮጵያ ምጣኔ ሀብት ምን እርባና አለው? ሀብታሙ ስዩም በቅርቡ ሂጅራ የተሰኘ ባንክ ለመቋቋም በተጠራ ኮንፈረንስ ላይ ተገኝቶ በመሰል ጉዳዮች ላይ ተጨዋውቷል። እንደሚከተለው ይሰማል።
የዛሬ 114 ዓመት ገደማ ኢትዮጵያ የመጀመሪያውን ባንክ መክፈቷ የሀገሪቱን የዘመናዊ ባንክ ምዕራፍ ገላጭ ተደርጎ በብዙሃን ዘንድ ይታመናል። ሆኖም የኢትዮጵያ ባንክ ስርዓት የእድሜውን ያክል ስለመዘመኑ፣ አማራጮችን ስለማቅረቡ የሚጠራጠሩ ጥቂቶች አይደሉም። በእድሜያቸው የመንግስታትን መለወጥ ለማየት የቻሉት የሃይማኖት አባት ሼክ ካሊድ ዑመር የመንግስታት ጣልቃ ገብነትና ከልካይ ሕጎች የተዉትን ጎታች ተጽዕኖ ያስታውሳሉ።
በደርግ ጊዜ ኢኮኖሚያችን በዳዴ እንኳን ባትለው እንደ እባብ በምድር ላይ የሚንፏቀቅ ኢኮኖሚ ሲስተም ነበረ። የሶሻሊስት ሲስተም የግል ባለሀብቶችን የሚያበረታታ ባለመሆኑ ኢኮኖሚ ወደፊት የሚሄድ አልነበረም እና እግር አልባ ነበረች ኢትዮጵያ በዛን ጊዜ። ከዛ በኋላ እንግዲህ የመጣው ህወሀት መሪ የሆነው ኢህአዴግ ቅይጥ ኢኮኖሚ አይነት ነገር አብዮታዊ ዲሞክራሲ ብሎ መጥቶ ያለው ኢኮኖሚ ደግሞ ባንኮች በኮንቬንሽናል ባንኮች በሌሎች ዓለም ላይ በሚጠቀሙት የባንኪንግ ሲስተም ትሄድ ነበር እና ሙስሊሞች ደግሞ በእምነታቸው በወለድ ጋር ትራንዛክሽን ማድረግ ወይም ደግሞ ገንዘብ ልውውጥ ማድረግ ከፍተኛ የሚባሉ ወንጀሎች ውስጥ የተካተተ በመሆኑ ሙስሊሞች በዛ ጉዳይ ላይ ሙሉ ለሙሉ ማለት ይቻላል አልተሳተፉም፣ ከገበሬ ጀምሮ እስከ ነጋዴው ድረስ።
ይህንን አማራጭ የመሻት ጥያቄ ጠቅላይ ሚኒስትር መለስ ዜናዊ ሀገሪቱን በሚያስተዳድሩበት ዘመን ቀርቦ እንደነበር የሚያነሱት ሼክ ካሊድ ዑመር መጀመሪያ ላይ መግባባት የነበረበት ጉዳይ የኋላ የኋላ ሳይሰምር መቅረቱን ያስታውሳሉ። ከዓመታት በኋላ ግን ዳግም ተስፋ ሰጪ ነገር እንደመጣም ያውሳሉ።
ከ12 ዓመት በኋላ እንደገና እንግዲህ የዘምዘም ባንክ በዛን ጊዜ ይሁንታ አግኝቶ እንትን ያለው አሁን ወደ ገበያ መጥተዋል። አሁን ይሄ አማራጭ መምጣቱ ከፊሉን ወይም ግማሹን የኢትዮጵያን አካል ሙስሊሙን ማህበረሰብ በዚህ ኢኮኖሚ ውስጥ አካተተ በመሆኑ ኢትዮጵያ በሁለት እግሯ ቆማ የምትሄድበት ሲስተም ደርሷል ማለት ነው።
ተስፋ ሰጪውን ምዕራፍ ለመጠቀም እንቅስቃሴውን ከጀመሩት መካከል አንዱ ሂጅራ ባንክ ነው። በዚህ ሰሞን ስለ ዓላማውና አሰራሩ በዋሽንግተን ዲሲ ለሚኖሩ ኢትዮጵያን ለማስረዳት በጠራው ኮንፈረንስ ላይ ያገኘኋቸው ከባንኩ መስራቾች መካከል አንዱ የሆኑት ኡስታዝ አቡበከር አህመድ መሰል የፋይናንስ ተቋማት ለኢትዮጵያን ያላቸውን ፋይዳዎች ያስረዳሉ።
ከወለድ ነጻ የባንክ ስርዓት የሚያደርጋቸው የራሱ የሆነ የተለዩ የኢንቨስትመንት አማራጮች አሉት። ይሄ ሙዳረባ፣ ሙራባሃ፣ ሙሻረካ የሚባሉ እኩል የኢንቨስትመንት አካል ሆኖ ነው ባንኩ የሚመጣው። ኢንቨስት ያደርጋል፣ ትርፍና ኪሳራን ይጋራል፣ የስራ ፈጠራን ያበረታታል። አዳዲስ ስራ ያላቸው ሀሳብ ያላቸውን ሰዎች ስራቸውን በመመልከትና በማየት እነሱ የሚያስፈልጋቸውን ነገር ኢንቨስት በማድረግ ከወለዱ ነጻ በሆነ መልኩ እኩል ሊጋሩት የሚችሉት ትርፍና ኪሳራም ካለ የጋራ የሆነ ኃላፊነት ሊወስድ የሚችልበት መሰረት የያዘ ነገር ነው እንግዲህ የሚሰራውና አገሪቱ ላይ እንግዲህ ከፍተኛ ትርፍ አላቸው ተብሎ ከመታሰቡ ነው የዘንድሮውን የትርፍ ሂደት ብንመለከተው ባንኮች ያተረፉት እነዚህ ኮንፌሽናል ባንኮች 32 ቢሊዮን ብር ትርፍ አትርፈዋል። ባለፉት የተወሰኑ 2 አመታቶች ቀደም ብለብታይ ከ21 ቢሊዮን ብር በላይ ትርፍ ተገኝቷል። እነዚህን የሚጠቀሙት የተወሰኑ የማህበረሰብ አካል ብቻ ናቸው። ሌላው ዜጋ እንደ ዜጋ ያልተሳተፈበት እድገቱን ብልጽግናውን ያላገኘበት ተጨባጭ ነው። ባለቤት ሊሆንበት ይችል እድል መፍጠር ነው። ይሄ ያ ወለድን የሚፈራና የማይቀርብ ገንዘቡን እንዲሁ ከባንክ ውጭ ያደረገ ማህበረሰብ አካል ወደ ኢኮኖሚው ወደ ሀገሪቱ የሆነ ኢኮኖሚ መስመር ውስጥ ያንን ገንዘብ እንዲያወጣ ከዚያ ደግሞ ከትርፉ ተጋሪ መሆን የሚችልባቸውን እንዳገር ከዚህ ትልቅ የሆነ የኢኮኖሚ ዘርፍ ላይ የሚገኘውን ጥቅም እንደ ዜጋ ሊጋራ የሚችልበትን እድል መፍጠር ነው።
ከሀገር ውጭ የሚኖሩ ኢትዮጵያን በሀገር ውስጥ የፋይናንስ ተቋማት አገልግሎቶች ውስጥ የተፈለገውን ያክል አለመንቀሳቀሳቸው በተለያዩ ጊዜያት ተነስተዋል። ለዚህም የተለያዩ ምክንያቶችን የሚያነሱት የሂጅራ ባንክ የፕሮጀክት ማኔጀርና የአደረጃጀት ምክትል ሰብሳቢ አቶ ሙከሚል በድሩ ተቋማቸው በውጭ የሚኖሩ ኢትዮጵያን በሀገር ውስጥ የፋይናንስ እንቅስቃሴ ውስጥ እንዲሳተፉ ለማድረግ የወጠነውን አጋርተውናል።
በህግ መቀየርና በመሳሰሉ መንገዶች ዲያስፖራው በተገቢው መንገድ የፋይናንስ ኢንዱስትሪ ውስጥ እንዳይሳተፍ የተደረገበት ሁኔታ ወይም የነበረውንም ትንሽ ተሳትፎ ሙሉ በሙሉ የማቋረጥ ሂደት ነበሩ። ያንን በመከልከል ሰው እንደ ሂጅራ ባንክ ያንን ጠንቅቀን እንረዳለን። አሁንም ዋሽንግተን ላይ የተገኘንበት ዋነኛ ምክንያት ዲያስፖራው በፋይናንስ ሴክተሩ ላይ ያለውን መተማመንና ከፋይናንስ ሴክተሩ ማግኘት ያለበትን ጥቅም ለሀገርም ጠቅሞ ራሱን መጠቀም የሚችልበትን የግንዛቤ ማስጨበጫ ፕሮግራም ለማድረግ ነው እዚህ ዋሽንግተን የተገኘ ነው። ስለዚህ ይህና መሰል የግንዛቤ ማስጨበጫ ፕሮግራሞች የሚቀጥሉ ይሆናል። በተለያየ መንገድ ሶሻል ሚዲያን በመጠቀም በአካልም በመምጣት ከጊዜ ወደ ጊዜ መሻሻል እንዲኖር የራሳችንን አስተዋጽኦ እናደርጋለን እንደ ባንክ። አጠቃላይ ደግሞ ኢንዱስትሪ ውስጥ እንዳለ አንድ ተጫዋች ኢንዱስትሪ ውስጥ ያሉ ሙሉ ተጫዋቾችን በማንቀሳቀስ ዲያስፖራ ላይ የተሻለ ኮንፊደንስ ለመፍጠር እንሰራለን። እንግዲህ እንደ ሂጅራ ባንክ በተለያየ መንገድ ከዲያስፖራ ኮሚኒቲው ጋር መስራት እንፈልጋለን። ሚቹዋል ቤኔፊት ወይም እኛንም ተጠቅመን ዲያስፖራ ኮሚኒቲውንም በመጥቀም አንደኛው እንግዲህ ዲያስፖራውን የባንክ ባለቤት ማድረግ ነው። ያው ባለፈው በነበረ እንግዲህ ተከልክሎ ነበር ዲያስፖራው ቀጥታ የፋይናንስ ኢንዱስትሪ ውስጥ በተለይ ባንክ ውስጥ ኢንቨስት ማድረግ። አሁን ያ እገዳ ተነስቷል። ስለዚህ ሂጅራ ባንክ ውስጥ ያለውን ተሳትፎ በባለቤትነትና ኢንቨስት በማድረግ እንዲሳተፍ እንፈልጋለን። ሌላኛውና ዋናው ትልቁ ካለን የአካሄድና የአሰራር ሁኔታ በመነሳት ደግሞ ከባንኩ ጋር ተቀራርበው ኢንቨስትመንት ውስጥ የመሳተፍ ሂደት ውስጥ እንዲገቡ እንፈልጋለን።
ይህንን መድረክ በንግግር የከፈቱት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ መሰል የፋይናንስ ተቋማት ማበብ ለኢትዮጵያ ምጣኔ ሀብት የሚኖረውን እርባና ባነሱበት ንግግራቸው የኢትዮጵያ መንግስት በውጭ የሚኖሩ ኢትዮጵያንን አሳታፊነት የሚጨምር የኢንቨስትመንት ሕግ በማሰናዳት ላይ ስለመሆኑ ተናግረዋል።
የኢንቨስትመንት ሕጉ በመሻሻል ነው የሚለው ለምሳሌ እስካሁን በከፊል በተደረገው ለውጥ በቴሌኮም ላይ ተወዳዳሪ መሆን እንዲችሉ ሸድ መሆን እንዲችሉ የውጭ ባለሀብቶች ወደ ሽርክና የሚገቡበት ሁኔታ ተከፍቷል። ከፕራይቬታይዜሽን በተጨማሪ ማለት ነው። ቴሌኮም ሴክተሩ በዙሪያ የሚመጣቸው ብዙ ድሮች አሉ ማለት ነው። ሌሎች የውጭ ባለሀብቶች ክፍት ያልነበሩ የስራ መስኮች በኢንቨስትመንት ህጉ ላይ ሊሻሻሉ የተደረገበት ሁኔታ ማለት ነው።
ከወለድ ነጻ በመባል የሚታወቀውን የባንክ አገልግሎት የኢትዮጵያ ንግድ ባንክን የመሰሉ መደበኛ ባንኮች እንደ አንድ ዘርፍ ከቅርብ ጊዜያት ወዲህ መጀመራቸው ይታወቃል። ሂጅራ ባንክን የመሰሉ አገልግሎታቸውን ሲያስረዱ አገልግሎቱ የእስልምና እምነት ተከታዮችን ብቻ የሚመለከት ነው ወይ ብሎ መጠየቅ አይቀሬ ነው። በዚህ ዝግጅት ላይ ያገኘኋቸው የሰላም ፋውንዴሽኑ ኡስታዝ ጀማል በሽር በዚህ ጉዳይ ላይ ይህንን ብለውኛል።
በበኩሌ በአሁኑ ሰዓት ባለው ኢንፎርሜሽን ለምሳሌ ዘምዘም ባንክ አለ፣ እንደዚሁም አሁን እየመጡ ያሉ ሂጅራ፣ ነጃሽ፣ ሌሎችም ባንኮች አሉ። መስራቾቹም እንደሚያውጁት ሁልጊዜም ምንም አይነት ገደብ የለም፣ ማንኛውም ሰው መሳተፍ ይችላል። አንድ ይሄ ነው። ሌላው በኢስላሚክ ባክግራውንዱ ራሱ ቅድም እንደጠቀስኩት ከመነሻው ሪባ ወይም ይሄ ወለድ የሚባለውን ነገር በሚከለክልበት ወቅት እስልምናው ከሌ አላለም፣ ለዓለም የመጣ መልእክት ነው፣ ለሁላችንም የሚሰራ ነው።
የኢትዮጵያ ብሔራዊ ባንክ ለመሰል ፋይናንስ ተቋማት ይንቀሳቀሱ ዘንድ ፍቃድ ከሚሰጥባቸው መስፈርቶች አንዱ ያላቸው የተሰበሰበ ካፒታል መጠን ነው። 500 ሚሊዮን ብር የተሰበሰበ ካፒታል ማስመዝገብ ይኖርባቸዋል። ሂጅራ ባንክ ከ1.1 ቢሊዮን ብር በላይ የተሰበሰበ ካፒታል ላይ መድረሱን አስተባባሪዎች ነግረውናል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ይህ የምትከታተሉት የጋቢና ቪኦኤ መሰናዷችንን ነው። ከአሜሪካ ድምፅ እየተላለፈ ነው የሚገኘው። አሁን ተከታዩ መሰናዶ የዘጋቢዎችን መስኮት ነው። ወደ ደቡብ ኢትዮጵያ እናመራለን።
ከእናታቸው ኤች አይ ቪ ቫይረስ የተላለፈባቸው ያኔው ሕፃናት አሁን በወጣትነት ዕድሜ ክልል የሚገኙ ወጣቶች ለቫይረሱ የተሰጠው አነስተኛ ትኩረትና መዘናጋት ጉዳት እያደረሰ መሆኑን እየገለጹ ነው። በትንሹ ለ15 ዓመታት ከቫይረሱ ጋር መኖራቸውን ተናግረው ጸረ ኤች አይ ቪ መድኃኒት መጠቀማቸው በሕይወት እንዲቆዩ እንዳገዛቸው ገልጸዋል። በዚህ ምክንያት ኑሯቸው ፈተናና ውጣ ውረድ የበዛበት እንደሆነም ለአሜሪካ ድምፅ ጋቢና ቪኦኤ ገልጸዋል። ዮናታን ዘብዴዎስ ቀጣዩን ዘገባ ልኮልናል።
ከቪኦኤ ጋር ቆይታ ያደረጉት እነዚህ ወጣቶች ለደህንነታቸውና ምስጢራቸው እንዲጠበቅ ሲሉ ስማቸው እንዲገለጽና ማንነታቸው እንዲጠቀስም አልፈለጉም። ወጣቶቹ ከህብረተሰቡ ከሚደርስባቸው መግለልና አድሎም ለተለያዩ ማህበራዊና ኢኮኖሚያዊ ጉዳት መዳረጋቸውን ተናግሯል።
ላይፍ በጣም ከባድ ነው። በልጅነቴ ነው እናትና አባት የሚያጧቸው። እናቴንም አባቴንም አላቃቸውም። ባይ ያሳደገችኝ አክስቴ ናት እና አክስቴም ደግሞ ብዙ አልቆየችም፣ ወዲያው ነው ያረፈችው። ከዛ በኋላ የእሷ ልጆች ስር ወደኩኝ። ልጆች ጋርም ደግሞ አለመግባባት ነበረ፣ የመሬት ውርስ በሚል ጉዳይ ማለት ነው። ግን ኑሮ ሳይሆን አሁን እዛ እንደ አህያ እየሰራ ሁለት ልጆች አሉ። የልጆችን ጨርቅ ጭንት እያጠብኩ ነው አሁንም ያለሁት።
ቤተሰቦቻቸው በቫይረሱ ምክንያት በሞታቸው የቤተሰብ ፍቅር አለማግኘታቸውን፣ ትምህርታቸውን በኢኮኖሚ ችግር ምክንያት ማቋረጣቸውና የሚበሉትን ምግብ በሰዓት አለማግኘታቸው ከሚደርሱባቸው ጉዳቶች ውስጥ መሆናቸውን ተናግሯል።
ምግብ በሰዓቱ አይሰጠኝም እዛ ቤት ውስጥ።
ህብረተሰቡ ኤች አይ ቪ ቫይረስን በተመለከተ አሁንም የግንዛቤና የአስተሳሰብ ውስንነት እንዳለ ተናግረው እነርሱም የማግለልና መድሮዎች ችግር ሰለባ መሆናቸውን ገልጿል።
እኔ እዚህ ጋር ወድጅ አይደለም ይሁ ነው አደለ፣ እኔ ፈልግ ያመጡት ነገር አደለ ከቤተሰብ ነው። ቤተሰብ እንኳን የሚረዳህን ነገር አይደለም በአሁኑ ሰዓት ያለው ያውቃል። ኢቨን እኔ ቤት እናትና አባቴ ላይ ያለው ክፍተት ራሱ ይታወቀኛል። ማለትም አይረዳህም ጭራሽ ማለት ነው።
መንግስትም በተጨባጭ መሬት ላይ ያለውን እውነት አውቆም እየሰራ አይደለም ነው የሚሉት። በኤች አይ ቪ ኤድስ ዙሪያ የሚሰጡ ትምህርቶችም ራሳቸው የስነ ልቦና ጉዳት የሚያደርስባቸው እንደሆነም ጠቁመዋል። በግልጽ የማይታይ የሚሉት ነገር ግን ምንም እንደማንችልና መስራት እንደሚሳነን የተቀረጸው ሀሳብም አደገኛና የስነ ልቦና ጉዳት የሚያደርስብን ፈተና ነው ሲሉም ለቪኦኤ ተናግሯል።
ሌላው ደግሞ የሚፈጠረው ኢሜጅ በጣም የተሳሳተ ነው። የምንማረው ትምህርቶቻችን ላይ ኔጌቲቭ ኢምፓክቶቹን ብቻ ነው። እርግጥ ነው እነሱ ያሰቡት በፖዚቲቭ ጎኑ ነው፣ ሰዎች እንዳይጠቁ ነው፣ ምናልባትም ለማስፈራራት ብለው ነው። ግን ደግሞ ፖዚቲቭ የሆኑ ልጆች ላይ በጣም ከባድ ጉዳት አለው። ያን ሀሳብ ልመለስልህ ነው። መጽሐፎቻችን ላይ በምናይበት ጊዜ ሶሻል ኢምፓክት፣ ኢኮኖሚክ ኢምፓክት ብሎ የሚዘረዝራቸው ነገሮች ኦኬ እንዲህንኝ እንዲህ የሚል ነገር ውስጥ ይቀጥቷል ልጁ።
የደረስብን በሌሎች የኢትዮጵያን ህጻናት ላይ አይደርስ የሚሉ እነዚህ ወጣቶች ኤች አይ ቪ ኤድስ ቫይረስ ከእናት ወደ ልጅ እንዳይተላለፍ ሰፊ ርብርብ እንዲደረግ ጥሪ አቅርበዋል። ከኋላ ከተለያዩ አጋር ድርጅቶች ባገኙት ድጋፍና ክትትል ትምህርታቸውን በመከታተል ላይ መሆናቸውን ገልጠው ማሳካት የሚፈልጉት ራዕይ እንዳላቸውና ለአገሪቱ የበኩላቸውን አስተዋጽኦ ማበርከት እንደሚፈልጉም ተናግሯል። የደቡብ ክልል ጤና ቢሮ ኃላፊ አቶ አቅናው ካውዛ በክልሉና በአገር አቀፍ ደረጃ የኤች አይ ቪ ቫይረስ ጫና 90% መቀነስ የተቻለ ሲሆን ስርጭቱም በደቡብ ክልል 0.4% መሆኑን ተናግሯል። 650,000 ኢትዮጵያውያን ኤች አይ ቪ ቫይረስ በደማቸው የሚኖሩ ሲሆን 70,000 የሚሆኑ ዜጎች ደግሞ በደቡብ ክልል ይገኛሉ ያሉትም ከዚህም ውስጥ ተመርምሮ ራሳቸውን ያወቁ 41,000 ብቻ መሆናቸውም ተናግሯል። ከቅርብ ዓመታት ወዲህ እየታየ ባለው መቀዛቀዝና መዘናጋት የተነሳ የስርጭት መጠኑም ከተጠቀሰው አሃዝ ዝቅ ማድረግ አልተቻለም ነው ያሉትም። በአሁኑ ወቅት የኤች አይ ቪ ኤድስ ጉዳይ አካቶ ያለመስራትና ከዚህ ጋር የተያያዙ ስራዎች መዳከም የተስተዋለ እንደሚገኝ ያስረዱት አቶ አቅናው ለዚህም የሁሉም ባለድርሻ አካላት ርብርብ እንደሚያስፈልግ ነው የተናገሩት።
ችግሩን ተረድተን ለችግሩ ምላሽ የመስጠት አቅም መፍጠር ከቻለን ከቆምንበት መውጣት እንችላለን። ስለዚህ ይህንን ታሳቢ ያደረገ እንቅስቃሴ ማድረግ ከዚህ በኋላ ስለሚጠበቅ ነው።
ዓለም አቀፍ የኤች አይ ቪ ኤድስ ቀን ማህበረሰብ የለውጥ አቅም ነው በሚል በደቡብ ክልል ሐዋሳ ከተማ ትናንትናና ዛሬ በተለያዩ ዝግጅቶች ተከብሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። አሁን ተከታዩ መሰናዶ እናንተን የምንጠይቅበት ሰዓት ነው። ስለ ፖለቲካ ትግል ሆነ የአገር አመሰራረት በነጻነት ስለመኖር እንዲሁም የምርጫ ሲነሳ ዴሞክራሲ የሚለውን ጽንሰ ሀሳብ ተደጋግሞ ይነሳል። ሜሪያም ዌብስተር ዲክሽነሪ ዴሞክራሲን በህዝብ የተመሰረተ መንግስት፣ በተለይ ደግሞ የብዙሀን አመራር ሲል ይተረጉመዋል። እስቲ እናንተን እንጠይቃችሁ፣ ዴሞክራሲ ሲባል ምን ትረዳላችሁ? የደናቴን ጥያቄ አነሳችሁ።
ምረት ደጁ እባላለሁ። ዲሞክራሲ ሲባል የምረዳው ራስን የማስተዳደር ማለት ይመስለኛል። ማለት በብዙ መንገድ ልንረዳ ተረጉመው እንችላለን፣ ግን ራስን ማስተዳደር መቻል፣ መብት መኖር መቻል፣ የተሰጠንን ነገር መጠቀም መቻል ማለት ይዝም ይችል እንኳን የተሰጠችንን ነገር መኖር መቻል፣ ያንን እንኳን አለመከልከል። ከዚያ በተጨማሪ ደግሞ ሰዎች ስለሆንም ብቻ የምንፈልጋቸውን ነገሮች መኖር መቻል፣ የምናስበውን መኖር መቻል፣ የምናስበውን ማድረግ። ነጻነት ግዴታ ከሌለው በዛው ልክ ሰዎችን ሊያጠፋ ይችላል። ግን ግዴታችንን እስካወቅንና የሚጠበቅብንን እስከተገበርን ድረስ እንደኔ መኖር መብት ያላቸውን ሰዎች መብት እስካልነካ ድረስ ነው። እኔ ልክ መኖር እንደምፈልገው ወይም አስበው መኖር እንደምፈልገው እንደዛው መኖር የሚፈልጉና መኖር ያለባቸውን ሰዎች ህይወታቸውንና ማንነታቸውን፣ ሀሳባቸውን ያለ ፍቃዳቸው ያለ ፍላጎታቸው እስካልነካው ድረስ ማለት ነው።
ስሜ ዳዊት ፍቅሬ ይባላል። ጅማ ዩኒቨርሲቲ ከፍተኛ ዓመት ተማሪ ነኝ። ዲሞክራሲ ማለት እኔ ኖርማሊ የዲስፕሊነሪ እንትን ሳይሆን እንደ ሀገር ውስጥ ዲሞክራሲ አለ የሚባለው ወይም ኖረ የሚባለው ኢትዮጵያን ብናነሳ የተለያየ አይነት ብሄርና የተለያየ አይነት ቋንቋዎች የሚኖሩበት ነው እና የሁሉንም በመቻቻል በመከባበር መኖር ሲቻል ዲሞክራሲ ሰፍኗል ማለት እንችላለን ብዬ አስባለሁ። ሰው የራሱን መብቶች ይኖሩታል እና ዲሞክራሲ የሚባለው ደግሞ ህገ መንግስት ወይም ደግሞ የሆነ አገር ሊሰጠን የሚገባ ነገር ነው። አሁን ለምሳሌ ኢትዮጵያ ውስጥ ዲሞክራሲ ይኖራል ብለን የምናስበው ገዢው ፓርቲ ወይም የሚገዛው ለእኛ የሚሰጠን የተለያዩ ነገሮች ነው ይችላል። ለምሳሌ አሁን የመኖር መብት፣ የመናገር መብት፣ ራስን በራስ የማስተዳደር መብት እና የተለያዩ ራሳችንን በራሳችን እንድንመራ ሲፈቅድልን፣ የራሳችንን ቋንቋ እንድንናገር፣ የምንፈልገውን አይነት ትምህርት እንድንማር፣ ራስ ደግሞ ከሰዎች ጋር ደግሞ እኛ በፈለግነው ወይ ኮሚኒኬት ማድረግ ስንችል፣ የሚወጡ ደግሞ ህጎችን አክብረን በዛ ህግ መሰረት መኖር ስንችል ዲሞክራሲ ይኖራል ብዬ አስባለሁ።
ሰላም ፍስሐ እባላለሁ። አምስተኛ አመት የአዲስ አበባ ዩኒቨርሲቲ የህግ ተማሪ ነኝ። እንደ ህግ ተማሪነት ደግሞ ዲሞክራሲ ያው ከልጅነት ጀምሮ በሲቪክ ክላስ ኮርሶች ይሰጡናል፣ ግን ከአኗኗራችን የተነሳ ብዙ አይነት ዴፊኒሽኖች ሊኖሩ ይችላሉ። ለእኔ ዲሞክራሲ ማለት መብቶች አሉ፣ ግን መብቶቻችንም ደግሞ በግዴታዎች የተገደቡ ናቸው። መብቶች ስላለን የሌላውን መርገጥ እንችላለን ወይም የሌላውን ኢግኖር ማድረግ እንችላለን የሚል ዴፊኒሽን ይኖረዋል ብዬ አላስብም። ገደቡ እኛ የተሰጠን ያህል ሌሎች እንደተሰጣቸው ኮንሲደር ማድረግ እንዳለብን ነው። ያው ምሳሌ የመናገር መብት ስንል የሌላውን የማስቀየም ወይም መብትን የመርገጥ ማለት አይደለም። ያ መብት የኛ የመናገር መብት ማለት ሀሳባችንን የመግለጽ ነው። የኛ ሀሳብ ደግሞ የሌላውን ሀሳብ የሚሸፍን መሆን የለበትም። እንደዛ ነው የምንረዳው።
ስለሰጣችሁን አስተያየት ሁላችሁንም እናመሰግናለን። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን።
አድማጮቻችን፣ የዛሬው ጋቢና ቪኦኤ ዝግጅታችንን አጠናቀናል። በዚሁ ልንሰናበታችሁ ነው።
ፕሮግራሙን በመምራት አብረናችሁ የቆየ ነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን በማቀናበር እስካሁን ድረስ ያገዘን ሞክቢል ያቤሩን፣
የስርጭት መሐንዲሱም አብሮን አምሽቷል። በጀመርነው ሙዚቃ እናሰናበታችኋለን። መልካም ምሽት።
ቤተሰባችን ይብላል ቤታችን ይቀናል እንም ሰላም ጤና ቤተሰባችን ይብላል ቤታችን ይቀናል እንም ሰላም ጤና ሁሉም ከያለበት ተሰብስቦ ተሳሳገብ ተሳስቦ ትርነ ከሰተኛ መሃል
Con Radio Sagale Americati.